ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሰኔ 11 2010 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አስተናጋጆቻችሁ ሰሎሞን አባተና
ጤና ይስጥልን እንደምናመሻችሁ እኔም ቆንጂት ታዬ ነኝ።
ተጠርሙስና የተጠርጥረው የታሰሩት ሰው ገድለው የታሰሩት በጠረ ሽብር ተፈርጀው የታሰሩት ሲለቀቁ እነዚህ ህጎች ውጤት በእኔ እይታ በተግባር ሳይሻሩ ነገር ግን የተሻሩ ሆነዋል።
የኢትዮጵያ ፓርላማ አባል ወይዘሮ ሙሉ ገብረ እግዚአብሔር ናቸው የሰማችኋቸው።
ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል አይልም? መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የኛ የአሸባሪነት ተግባር ነው።
ጠቅላይ ሚኒስትር አብይ አህመድ ናቸው የሰማችኋቸው። ዛሬ ለፓርላማ ካደረጉት ንግግር የተቀነጨበ ነው። በአብይ ርዕስ ዘገባ ይዘናል። ቆንጂት አርዕስተ ዜና ታሰማናለች።
ወደ ዩናይትድ ስቴትስ በህገወጥ መንገድ ለመግባት የሚሞክሩ ወላጆችን ከልጆቻቸው ለሚለያየው የትራምፕ አስተዳደር ጥብቅ ፖሊሲ ተገቢነት የአገር ደህንነት ሚኒስትሯ ክሪስቲን ኔልሰን ተሟገቱ፣ ፍልሰተኞቹን ህግ ፊት እናቀርባለን ሲሉም ዝተዋል። የጀርመን ቻንስለር አንገላ መርከል በፍልሰተኞች ጉዳይ ከጎረቤት ሀገሮች ጋር እንደሚነጋገሩ አስታወቁ። አሁን ያለውን የአህጉሪቱን የኢሚግሬሽን ቀውስ ለጊዜውም ቢሆን ለመቀልበስ ያስችላል ተብሏል የሚሉትና ሌሎችም አሉ።
አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ዛሬ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዋይት ሀውስ ውስጥ ባደረጉት ንግግር በህገወጥ መንገድ ወደ አሜሪካ ለመግባት ከሚሞክሩ ወላጆች ላይ ልጆቻቸውን መነጠል እጅጉን ያሳዝናል አሉ። ነገር ግን ይህን ፖሊሲ እንደሚቀይሩ የሰጡት ፍንጭ የለም። ድንበር የሌለው ሀገር አገር አይባልም። የሀገራችንን ደህንነትና ጸጥታ እንፈልጋለን። ያ ደግሞ ከወሰናችን ነው የሚጀምረው ብለዋል ፕሬዚደንቱ። ዩናይትድ ስቴትስ የፍልሰተኛ ካምፕ ወይም የስደተኛ ማቆያ ጣቢያ አትሆንም፣ በእኔ አስተዳደር ዘመን ፈጽሞ አትሆንም ሲሉም አክለው ተናግረዋል ፕሬዚደንቱ። ፕሬዚደንቱ ምንም እንኳን የዩናይትድ ስቴትስ ኮንግረስ የህግ መምሪያውና የመወሰኛው ምክር ቤቶች የሚቆጣጠረው የእሳቸው ሪፑብሊካን ፓርቲ ቢሆንም በሀገሪቱ የኢሚግሬሽን ፖሊሲዎች ለተፈጠሩት አጣብቂኞች የምክር ቤቱን ዲሞክራት አባላት ነው የወነጀሉት። ዲሞክራቶች ወደ ጠረጴዛው መጥተው ከብዙሃኑ ሪፐብሊካን ጋር ቢደራደሩ ጉዳዩ መፍትሄ ያገኛል ብለዋል ፕሬዚደንቱ። ወደ ዩናይትድ ስቴትስ በህገወጥ መንገድ ለመግባት የሚሞክሩ ወላጆችን ከልጆቻቸው ለሚለያየው የአስተዳደሩ ጥብቅ ፖሊሲ የተሟገቱት የአገር ደህንነት ሚኒስትሯ ኪርስትን ኔልሰን ፍልሰተኞቹን ህግ ፊት ነው የምናቀርበው ሲሉ ዝተዋል። በሀገሪቱ ዙሪያ ከተለያዩ የፖለቲካ ፓርቲዎች የሆኑ የምክር ቤት ተወካዮች ፕሬዚደንት ዶናልድ ትራምፕን፣ የአገር ደህንነት ሚኒስትሯ ኔልሰንን እና ጠቅላይ አቃቤ ህጉን ጄፍ ሴሽንስን ቤተሰቦችን ያለያያሉ በማለት ወንጅለዋቸዋል። ከሚያዝያ አጋማሽ እስከ ግንቦት መጨረሻ በነበረው ጊዜ ቁጥራቸው ወደ 2000 የሚጠጋ ልጆች ወደ ማቆያ ማዕከሎች ወይም ወደ ጠባቂ ቤተሰቦች ተልከዋል። ይሁንና የአገር ደህንነት ሚኒስትሯ ኔልሰን ዛሬ ኒው ኦርሊንስ ከተማ ውስጥ ለህግ አስከባሪዎች ማህበር ባሰሙት ንግግር ስለ ኢሚግሬሽን ፖሊሲው ይቅርታ አልጠየቁም። ወደ ዩናይትድ ስቴትስ በቤተሰብ አባልነት የቤተሰብ አባል ተብሎ የሚመጣ ሁሉ በእውነት ቤተሰብ ነው ብለን እያወቅን አንሳሳትም ብለዋል ሚኒስትሯ። ስራችንን እንሰራለን፣ ለዚያም ይቅርታ አንጠይቅም ነው ያሉት። ጄፍ ሴሽንስ ለዚሁ ስብሰባ ባሰሙት ንግግር ልጆችን ከወላጆች ለይተን መውሰድ አንፈልግም፣ አዋቂዎቹ በህገወጥ መንገድ ልጆችን አምጥተው አደጋ ላይ እንዲጥሉም አንሻም ብለዋል። ለወትሮ የመንግስት ፖሊሲዎች ላይ አስተያየት ሲሰጡ የማይሰሙት የፕሬዝዳንት ትራምፕ ባለቤት ሚሌኒያ በቃል አቀባያቸው በኩል ባወጡት መግለጫ ልጆች ከወላጆቻቸው ሲለያዩ ለማየት አልወድም፣ በምክር ቤት ሁለቱም ፓርቲዎች የተዋጣ የኢሚግሬሽን ለውጥ ላይ ይደርሳሉ ብዬ ተስፋ አድርጋለሁ ብለዋል። የቀድሞዋ ቀዳማዊት እመቤት ሎራ ቡሽን በበኩላቸው በዋሽንግተን ፖስት ላይ ባሰፈሩት አስተያየት ድንበር ላይ ልጅን ከወላጅ ማለያየት የክፋት ተግባርና ግብረገብነት የጎደለው ነው፣ እጅግ ያሳዝነኛል ማለታቸው ተጠቅሷል።
በአውሮፓ የቀን ቆጠራ በየዓመቱ ጁን 20 የሚውለውና በተባበሩት መንግስታት ድርጅት የተደነገገው ዓለም አቀፉ የስደተኞች ቀን ጥቂት ቀናት ቀደም ብሎ ነው በብዙ መቶዎች የሚቆጠሩ ከተለያዩ ሀገሮች የተነሱ ፍልሰተኞች መሰንበቻውን ስፓኝ ባህር ዳርቻ መድረሳቸው የተዘገበው። የስፓኝ የባህር ጠረፍ ጠባቂዎች ባለፈው አርብና ከትናንት በስቲያ ቅዳሜ ቁጥራቸው ከ900 በላይ የሆነ ፍልሰተኞችን ከጂብራልታር መንደብ ከአደጋ ከታደጉ በኋላ 600 ያህሉን በሶስት መርከቦች አሳፍረው በስፓኛዋ ቫሌንሲያ ወደብ አድርሰዋል። ሳያቋርጥ በሚጎርፈው የፍልሰተኛ ማዕበል የባህር ዳርቻዎቻቸው የተጠለቀለቁት የደቡባዊ አውሮፓ ሀገሮች በበኩላቸው ይህ መጠነ ሰፊ ፍልሰት ላስከተለው ቀውስ ሁነኛ መፍትሄ ፍለጋ ጥሪ በማሰማት ላይ መሆናቸውን ጠቅሳ ሪፖርተራችን ዝላቲታ ሆክ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል።
ለሰባዊ እርዳታ የተሰማራችው አኳሪስ የተባለችው መርከብ በጣሊያኖቹ ዳሎቲና ዘኦሪየን የተባሉ መርከቦች በመታገዝ ነው 629ን ፍልሰተኞች በትላንትና ዕለት ከስፓኝ የባህር ዳርቻ ያቀረበችው። ባለፈው ሳምንት ነው ከሊቢያ ወደብ ዳርቻዎች ከህገወጥ አስተላላፊዎች እጅ እነኚህ ሰዎች እንዲለቀቁ ተደርገው ወዲህ የተጓዙት።
Por parte del gobierno
The Spanish government has determined that these people are to be granted an extraordinary
ይህን ሰብአዊ ሁኔታ መሰረት በማድረግም እነኚህ ሰዎች ለሚቀጥሉት 45 ቀናት ልዩ የመግቢያ ፍቃድ እንዲሰጣቸው የስፓኝ መንግስት ወስኗል።
በሮማ ሊቀ ጳጳሱ አባ ፍራንሲስ በትላንትናው ዕለት ባሰሙት ንግግር አገሮች ለስደተኞች እርዳታ ከስምምነት እንዲደርሱ ተቀባይነት ወይም የተቀባይ ህዝቦች ደግሞ ለአደጋ የተጋለጡትን ፍልሰተኞች በሰብአዊነት እንዲቀበሉ ሲሉ ጥሪ አሰምተዋል።
Auspico che gli stati coinvolti
I hope that the countries involved in these processes will reach an agreement to ensure with responsibility and humanity the assistance
በሂደቱ ተሳታፊዎቹ ታገሮች ቃቸውን ጥለው ለመሰደድ ለተገደዱት ለነኚህ ሰዎች አስፈላጊውን እርዳታ ለመስጠት ሰብአዊነትና ኃላፊነት የተመላበት ጥበቃ ጭምር ማስገኘት ከሚያስችላቸው አንዳች ስምምነት ላይ ይደርሳሉ ብዬ አምናለሁ። ወደነኝ ለእንግልት ተደረጉ ግለሰቦች እንቀርብ እናገኝና ለማህበረሰብ ለሚያበረክቱ ታስተዋጽኦም ተገቢውን ግምት እንሰጥ ዘንድ ለእያንዳንዳችን ጥሪ ቀርቦልናል።
የዱብሊን የቁጥጥር ስርዓት በመባል የሚታወቀው የአውሮፓ ህብረት ህግ ጥገኝነት ጠያቂዎች መጀመሪያ የገቡበት ሀገር ለጥገኝነት ጠያቂዎቹ ኃላፊነት እንዲወስድ ግዴታ ይጥላል። ያም ታዲያ በሜዲትራኒያን ባህር ተዋሳኝ ለሆኑ አገሮች የብረታ ኃላፊነት መደቀኑ ይታወቃል።
አመሰግናለሁ አሉላ። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀሪ ዜናዎችን ቆንጅት አጥራ አርጋ ታሰማናለች።
የጀርመን ቻንስለር አንገላ መርክል በፍልሰተኞች ጉዳይ ከጎረቤት ሀገሮች ጋር እንደሚነጋገሩ ማስተዋወቃቸውን ተከትሎ አሁን ያለው የአውሮፓ ኢሚግሬሽን ቀውስ ለጊዜውም ቢሆን ለመቀልበስ እንደተቻለ እየተነገረ ነው። በመጨረሻም ምዕራብ ጃፓን ውስጥ ከባድ የመሬት መናወጥ ደርሶ ቢያንስ 3 ሰዎች ሞተዋል፣ ከ200 በላይ ደግሞ እንደቆሰሉ ታውቋል። ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሰኔ 11 2010 ዓ.ም ምሽት ፕሮግራም ነው።
አሁን የለቱ አባይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የለቱ አብይ ርዕስ ይቀርባል።
ኢትዮጵያ ውስጥ እየተደረገ ያለው ይቅርታ መንግስትን ጭምር መጥቀሙን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ሽብር ስልጣን ላይ ለመቆየት ኃይል መጠቀምንም ይጨምራል ብለዋል ጠቅላይ ሚኒስትሩ። የታሰረን ሰው መግረፍ፣ ጨለማ ውስጥ ማስቀመጥና አካልን ማጉደል የኛ የአሸባሪነት ተግባር ነው ሲሉ ዶክተር አብይ ዛሬ ለፓርላማው ባደረጉት ንግግር ግልጽ መልእክት አስተላልፈዋል። ኢህአደግ ስልጣን ላይ በቆየባቸው ባለፉት 27 ዓመታት በዚህ ደረጃ ኃላፊነት የወሰደ መሪ ከርሳቸው በፊት አልታየም። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።
ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በፓርላማው ያደረጉት ገለጻ፣ የሰጡት ማብራሪያ አዲሱን መሪ እንደ ግለሰብ እንደ ፖለቲከኛም ግልጽ አድርጎ ያሳየ ነው። እስካሁን ያደረጓቸው ንግግሮች በአቀራረብ የተለዩ፣ በይዘትም ከተለመደው ወጣ ያሉ ሆነው ታይተዋል። የዛሬው ማብራሪያ ደግሞ በበርካታ ጉዳዮች ላይ ያላቸው አቋም እይታቸው ይበልጥ የወጣበት ነው። አብይ እንደ መጽሐፍ ተገለጡ። ፓርላማው አዲሱን መሪ ይበልጥ ተዋወቀ። ዛሬ ለጥያቄዎች የሰጡት ምላሽ ማብራሪያቸው እርሳቸውን ይበልጥ ያስተዋወቀ ሆኗል። ከስር እየተፈቱ ያሉ ሰዎችን አስመልክቶ ለቀረበ ጥያቄ የሰጡት ምላሽ ለምሳሌ የበርካቶችን ትኩረት ስቧል። ጥያቄው በሙስና ሰው በመግደልና በሽብር ተጠርጥረው የታሰሩትን መፍታት፣ የአገሪቱን ሕጎች መጣስ ነው የሚል ነበር። ጥያቄውን ያቀረቡት የፓርላማ አባል ወይዘሮ ሙሉ ገብረ እግዚአብሔር ከጠቀሷቸው ነጥቦች የሚከተሉት ይገኙበት ነበር።
በጸረ ሙስና ተጠርጥረው የታሰሩት ሰው ገድለው የታሰሩት፣ በጸረ ሽብር ተፈርጀው የታሰሩት ሲለቀቁ፣ እነዚህ ሕጎች ውጤት በእኔ እይታ በተግባር ሳይሻሩ ነገር ግን የተሻሩ ሆነዋል። ክቡር ጠቅላይ ሚኒስትር፣ ከላይ የጠቀስኳቸው ሕጎች መንግስት ተከታትሎ እንዳያስፈጽማቸው ያቃተው እንዳ እንዲጥሳቸው ያስገደደው ምክንያት ምንድን ነው?
ጠቅላይ ሚኒስትር አብይ ለዚህ ጥያቄ የሰጡት ምላሽ መንግስት ራሱን በተጠቀሰው ተግባር ተጠያቂ እንደሆነ ያብራሩበት ነው።
ሽብር ማለት ምን ማለት ነው? አሸባሪ ደግሞ ማን ነው? ያተረፍነውስ ምንድን ነው? ሁሉን ነገር ሙሉ አድርጎ ማየት ያስፈልጋል። ሽብር ስልጣን ላይ ለመቆየት ይህ ህገ መንግስታዊ በሆነ መንገድ ኃይል መጠቀምን ይጨምራል። ሽብር ስልጣን ለመያዝ አላግባብ ኃይል መጠቀምን ይጨምራል። ማንም ይሁን ማን ህገ መንግስትን ማክበር አለበት የሚል ሐሳብ መያዝ ያስፈልጋል። መንግስት ስንሆን፣ ኃላፊነት የሚሰማን መንግስት ስንሆን ደግሞ በታድሶ ጊዜ በዝርዝር እንዳየነው የዚህ ጉዳይ መዛነፍ ኃላፊነት መውሰድ ያለብን እኛንን ብለን እንነሳ ይገባል። ለምሳሌ ህገ መንግስቱ የደህንነት ተቋማት መከላከያውን ጨምሮ ከፓርቲ ገለልተኛ ሆነው ህግና ሀገር የሚጠብቁ መሆን አለባቸው ብሎ ያስገድዳል። እንደዛ ነው ወይ ያፈጠርነው ያደራጀነው? እንደዛ ካላደራጀነው ይህ ህገ መንግስታዊ በሆነ መንገድ ተቋም ፈጥራል ማለት ነው። በዚያን ጋር የተፈጠረን ተቋም ችግር ሊፈጥር ይችላል ማለት ነው። ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል አይልም? መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የኛ የአሸባሪነት ተግባር ነው። ይሄን ህገ መንግስታዊ ያልሆነ ድርጊት በእያንዳንዱ ቀበሌ፣ በእያንዳንዱ ወረዳ፣ በእያንዳንዱ ዞን ሲፈጸም ቆይቷል። በፌዴራል መንግስት ብቻ ሳይሆን በሁሉም ቀጠናዎች የሰብአዊ መብት ኮሚሽን ያጠናው ሪፖርት አውቃላችሁ። የወረዳው ፖሊስ ሲገርፍ ነበር። ይህ ህገ መንግስታዊ ነው? አሸባሪ ነው እሱ ፖሊስ። ለዚህ ደግሞ ኢህአደግ በግልጽ ይቅርታ ጠይቋል። ህዝቡን አጥፍቻለሁ በድያለሁ ብሎ እኔንም እግዚአብሔር ይስጣችሁና ጠቅላይ ሚኒስትር ስትሉኝ እዚህ ቆሜ ይቅርታ ጠይቄያለሁ። በዚህ ጉዳይ ላይ ምን ማለት ነው? ጥፋት ነበረ ማለት ነው።
ኢህአደግ ወደ ስልጣን ከመጣበት ጊዜ ጀምሮ በበላይነት ይዞት የቆየው ይህ ፓርላማ እንዲህ አይነቱን ንግግር ሰምቶ አያውቅም። ከመለስ ዜናዊ እስከ ኃይለ ማርያም ደሳለኝ በዚህ ደረጃ ተጠያቂነትን እንጋራለን ያለ መሪም አልታየም። በኢትዮጵያ የተለያዩ እስር ቤቶች የተፈጸሙ ኢሰብአዊ ድርጊቶችና የማስተቃየት ተግባራት ሲነገሩ የቆዩትም በራሳቸው በታሳሪዎቹ፣ በተቃዋሚ መሪዎችና በሰብአዊ መብት ድርጅቶች ብቻ ነው። በአገሪቱ የሚገኘው የጸረ ሽብር ህግ የሚመለከተውም ከመንግስቱ ውጭ ያሉትን ብቻ እንደሆነ ነው የገዢው ፓርቲ የእስከዛሬ አካሄድ ያመለከተው። የጠቅላይ ሚኒስትር አብይ ማብራሪያ ግን ይህንን የቀየረ፣ የሁለት ወገን ተጠያቂነትን ያንጸባረቀ ሆኗል። ህዝቡ ለእኛ ያደረገው ይቅርታ ለሌሎችም ወገኖች ይገባል ሲሉም ያብራሩት
ይሄ መልካም ደግ ህዝብ ይቅር ብሎ እድል ሰጥቶናል። መጠቀም ያስፈልጋል ያን እድል። እኛ ምንም አይነት ይህ ህገ መንግስታዊ ነገር ስናደርግ እንዳልቆየን አይነት ሳይሆን እኛ አጥፋነው ገምግመን አጥፍተናል ብለን ይቅርታ ጠይቀናል። ለምታቆት ህዝቡም በንግግር ብቻ ሳይሆን በተግባር ይቅርታ ጠይቶናል። ለምን አሳየን? ሰብስቦ እኛን እስር ቤት ቢያስገባ ምክንያት ስላጣ አይደለም። ለብነቱ መግደሉ መግረፉ ብዙ ነገር አለ ለሰበብ ችግር አልነበረው። እኛ እስር ቤት ብንገባ ግን ለኢትዮጵያ ለውጥ የለውም። ልጅ ኢያሱ ሲወርዱ ጃንሆይ አርገውታል። ጃንሆይ ሲወርዱ መንግስቱ አርገውታል። በየዘመን ሆኗል። አልጠቀመንም። መቆም አለበት አንድ ቦታ በይቅርታ። ሰው ጭንቅላቱ መቀየር አለበት። ለዘላለም እንደማይኖር አውቆ በህግና በህግ ብቻ መግዛት ማስተዳደር መቀየር መቻል አለበት። ይህ ሲባል ግንቦት ሰባት ኦነግ ኦብነግ በዚሁ አጋጣሚ ጊዜ ያለፈበት ፋሽን ነው ውጊያ አቁማችሁ ነው አይጠቅምም። ዶክተር ብራውን ነጋ እኔን ገለው ወይም አስገድለው ስልጣን መያዝ እኔ እሳቸው እንግዲህ ያስገድየ ስልጣን ላይ መቆየት ሁለቱም ጊዜ ያለፈበት አሮጌ ፋሽን ነው። ለኢትዮጵያ ምንም አያስፈልግም ጥይት ማባከን ጠቃሚ ሐሳብ አይደለም። ለኛ ይቅርታ ያደረገው ለነሱም ጭምር ይቅርታ የማረግና የመደመር ፍላጎት አለው። የህዝቡን ሪስፖንስ ሁላችሁም ታቆታላችሁ ምታቆት ነገር።
የጠቅላይ ሚኒስትር አብይ የዛሬ ማብራሪያ ከተለያዩ አካላት ከመገናኛ ብዙሃንና ከራሱ ከኢሃደጋ ባል ድርጅቶች በወቅታዊ ጉዳዮች ላይ እየተነሱ ላሉ ሐሳቦች ጭምር ምላሽ የሰጡበት ነው። የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ ያለምንም ቅድመ ሁኔታ ለመቀበልና ሙሉ በሙሉ ለመተግበር የኢሃደግ ስራ አስፈጻሚ ኮሚቴ የደረሰበት ድምዳሜ ደግሞ ከነዚህ ወቅታዊ ጉዳዮች አንዱ ነው። ህዝቡ አልተወያየበትም ያሉ ሰላማዊ ሰልፈኞችና ሌሎች የህብረተሰብ ክፍሎች ውሳኔውን ሲቃወሙ ታይተዋል። በቅርቡ አስቸኳይ ስብሰባ ያካሄደው የህዋት ማዕከላዊ ኮሚቴም ህዝቡና ሌሎች ወገኖች ሳይወያዩበት በመገናኛ ብዙሃን ይፋ መደረግ እንዳልነበረበት አስታውቋል። ከዚህ ርዕስ ጋር ለተያያዘ ጥያቄ ምላሽ የሰጡት ጠቅላይ ሚኒስትር አብይ እየተንጸባረቁ ያሉት ሐሳቦች ከእውነታው ጋር የሚሄዱ እንዳልሆነ ተናግረዋል።
ከዚህ ጋር ተያይዞ በሚዲያ መገለጹም እንደ ኮሜንት ስለሚነሳው እዚህ ለመንካት የስራ አስፈጻሚ ስብሰባ በየሰዓቱ ለኢትዮጵያ ህዝብ መገለጽ አለበት። የድበቃ ፖለቲካ ከእንግዲህ በኋላ ኢትዮጵያ ውስጥ አይሰራም። ለምን? ያ ስራ አስፈጻሚ ነው መንግስት። እኛ ለህዝብ ስንናገር ህዝብ የሚናገረውን ለመስማትም ጭምር የምንጠቀምበት ነው እንጂ ለማገድ አይደለም። በመደበቅ እኛ ሸርበን እኛ አብስለን የበሰለ ኬክ የምናቀርብበት የዲሞክራሲያዊ ስርዓት የለም። ግርድፍ ይቀርባል፣ እንወያያለን፣ አብረን እናበስለዋለን። ካልሆነ ህዝብ ይወስናል፣ ምን ችግር አለ? የኔ ስራ የኢትዮጵያን ህዝብ ፍላጎት ከድርጅቴ ጋር ማስፈጸም ብቻ ነው። ድበቃ አይጠቅምም። ይሄን ሐሳብ መተው ጥሩ ነው። ነገር ግን ለመከራከሪያ ይሆናል ወይ? አሁን የተነሳው ሐሳብ ውይይት ሳንወያይ ሳይወያይበት የሚለው መከራከሪያ ይሆናል ወይ? አይሆንም። ሐሳብ መች ተወያየን ስንሰጥ? እንደዚህ አይነት ሎጂካል ያልሆነ አርጊመንት ለጊዜያዊ ፖለቲካ ትርፍ ብቻ የሚጠቅም እንጂ አይጠቅምም፣ ጠቃሚ አይደለም። ይሄ አሁን ዛይደርሰን አይደለም ውይይት አጀንዳ አድርገን የምናነሳው። ሁለተኛው ጉዳይ አብዛኛው ጥያቄውን የሚያነሳና የሚያራግብ ኃይል እና ስብስብ ምን ያክል ሞራል ልዕልና እንዳለው አላውቅም። ባድመ ገዛ ገረስላሴ ተዋክተን ባድመ አሸንፈን ባንዲራው ሲሰቀል እዚያ ቦታ ሆኛም ብቻ አለው አቋዋለሁ ስሜቱ። ባንዲራው ተሰቅሎ አሸንፈናል ዘመቻ ፀሐይ ስግባት ሲባል እኔ በአካል እዛ ቦታ ነው ያለሁት። ከሁለት ዓመት በኋላ ውጊያው ቆሟል ተመለሱ ሲባል እያለቀሱ ከተመለሱት አንዱ እኔ ነኝ አቋዋለሁ ስሜቱ። ይሄ ብቻ አይደለም። የወንድሜ ልጅ እናት ያሳደገችው ማሙሽ ባድመ ነው የሞተው። ወንድሜን ገብሬበታለሁ አቋዋለሁ ስሜቱ። ብዙ ጓደኞቼ ለዘመናት አብረው የታገሉ ዲዳ ላይ ሞተው ቀብሬያቸዋለሁ አቋዋለሁ ስሜቱ። ይሄ ስሜት የማይሰማው ሪስፖንሲብል የሆነ ውሳኔ ተደርጎ ለፖለቲካ ፍጆታ መሸጥ የለበትም። ትክክል አይደለም። ይሄ ከማንም በላይ ያን ድንበር ለማስከበር ዋጋ ከከፈሉት ኃይሎች አንዱ ነኝ። ድርጅቴም መንግስትም አርጓል። ይሄ
ጠቅላይ ሚኒስትር ዶክተር አብይ አህመድ ከፓርላማ አባላት ለተነሱ ጥያቄዎች የሰጡትን ምላሽ የተመለከተውን ዘገባ ቀጣይ ክፍል በሌላ ዘገባ መለሰበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው አመሰግናለሁ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በኢትዮጵያ የሚገኙ እስር ቤት በሮች እየተከፈቱ በአስር ሺዎች የሚቆጠሩ የፖለቲካ እስረኞች እየተፈቱ ነው። አርብ ዕለት ከእስር ከተለቀቁት 300 እስረኞች መካከል አንዱ ሁለት እግሮቹን በማጣቱ በተሽከርካሪ ወንበር በሰው እየተገፋ የወጣ ወጣት ነበር። እግሮችህን እንዴት አጣቸው ስንል ጠይቀናል። ታሪኩ የተፈጸመው የ21 ዓመት ወጣት ሆኜ መስከረም 3 ቀን 1999 ዓመተ ምህረት ነው ይላል። በሐዋሳ ዩኒቨርሲቲ የእጽዋት ሳይንስ የ3ኛ ዓመት ትምህርቱን አጠናቆ ለእረፍት ወደ ተወለደባት ሆሮ ጉድሩ ዞን ወደ ቤተሰቦቹ ለመሄድ አዲስ አበባ ካራቆሬ አካባቢ የምትገኘው እህቱ ጋር አድሮ በጠዋት የአውቶቡስ ተራን መንገድ ጀመርኩ አለ።
እዛ ጠዋት ተነስቼ ባስ ለመሳፈር ከጓደኞቼ ጋር አንድ ታክሲ ወርጄ ፈርማት ላይ ያለው ተኩስ ተከፈተብን። ሶስት ልጆቹም እዛ ሞቱ። እኔ በዚህ ማሽከረ አንድ እግሬ እዛው በጣም ተጎድቶ ነበረ። አንድ እግሬ ጤነኛ ነበረ። ትንሽ መቆሰለው ቁርጭምጭ ስጋ። መጀመሪያ እግሬ ታክሞ መዳን ሲገባው ሕክምና እኔ ሳያስፈቅዱ ወይ ሳያስፈቅሙ ቀደምኛውን እግሬ ቀኝ እግሬን ሶስት ጊዜ ተቆረጠ። ቆይቶ ደግሞ ያው ግራ እግሬን ቆረጡት። እዛ ቁስሌ ሳይድን ደግሞ ወደ ፖሊስ ኮሚሽነር ወደ ማዕከላዊ ወሰዱ። እዛ ከነ ቁስሌ እዛ የሚከብድ ነገር ያው ለማውራት በሚስማር አድርጎ እጄን በህግ መራሴ ሰቅሎን፣ ግን ቁስሎችን በኪንሳ እየጎተቱ በስለት እየወጉ ቶርች ያደረጉኝ ነበረ። በጣም ከባድ ነበረ ለማውራት፣ በጣም ከባድ። እኔ ብቻ አይደለም ወንድሜንም ይዞ አስሮ ጥፍሮቹን ሙሉ ጥፍሮቹን ነቅሎ ሰውነቱን በሙሉ አቁስሎ ደብድቦ ይሞታል ብሎ በር ላይ ጎረጎሩት። ያኔ አሁኑ በሽተኛ ነው። እንደ ሰው ልጅ ላይ የማይደረግ ከሰው የማይጠበቅ በኛ ሀገር ሰምቼ የማላውቅ ነገም የማልሰማው ነው የምርመራ ስርዓት ነበረው።
የት ሆስፒታል ነው የተወሰድከው መጀመሪያ? እና ደነኛው እግርህስ በምን ምክንያት ነው ሊቆረጥ የቻለው?
መጀመሪያ የተወሰድኩት ፖሊስ ሆስፒታል ነው። እግሬ ሲቆረጥ እኔ አሁን መጠየቅ አልችልም። ማንም ነው የሚጠይቀው? ያው ለምንድን ነው ብዬ ስጠይቋቸው በመርፌ ወጉኛል፣ በማደንዘዣ በግሉኮስ ሰጡኛል። ተኛለሁ። ከዚያ ያኔ መሞት ፈልግ ነበር። ግሉኮስ ይቆርጣለሁ የሚያስተኛ እንቅልፍ ወጉኝ። አንድ ወር ከምናምን እንደቆየ በኋላ ትንቁስ ደ ወደ ማዕከላዊ ወሰዱ።
ከፍ ያለው ፖሊስ ሆስፒታል ሲገባ በጥይት የተመታው እግሩ ሕክምና ያገኛል ብሎ ገምቶ እንደነበር ይናገራል። ከአንድ ወር ከ15 ቀን በኋላ ወደ ማዕከላዊ ሲወሰድ በጥይት ያልተመታው እግሩን ጨምሮ ሁለት እግሮቹ ተቆርጠው ከነ ቁስሉ እንደነበርም ይገልጻል። ይህ ሁኔታ ከተፈጸመብኝ የማሰቃየት የምርመራ ተግባር ጋር እጅግ ከባድ ጊዜ ነበር ሲል ይገልጸዋል።
ከነ ቁስሌ ነው የተወሰድኩት። ቁስሌ እየደም እየተንጠባጠበ ነው የተወሰድኩት። በባንዴጅ ታስሮ እዛ ውስጥ ሰቅሎኝ ቁስሌን ያልደረቀ ቁስሌ ከፒንሳ እየጎተቱ በስለት እየወጉን እኔን ሰቅሎኝ እኔን ለማስፈራራት ለምርመራ ለመጠቀም ብዙ ሰዎችን ያስፈራሩ ነበር በወቅቱ። አሁን ይኖራሉ ብዬ አስባለሁ። እነ ኮሎኔል ዳንኤል ተሰማ፣ እነ ዶክተር ላቁ ብዙ ሰዎች ነበሩ። ያኔ ዱላሞቺ ለብዙ ሰዎች እኔን ቢያሳኝ ያስፈራሩ ነበር እየጎተቱ። በጣም አሰቃቂ ነው። ተሰቅሎ በረጅም ጊዜ ለመቆየት ሁለት እጄ ደርቆ ነበረ። ከዛ ደግሞ ሽንት ቤት ሲወስዱኝ አንድ ሰው ቀኝን ይዞ፣ አንድ ሰው አንድ ግራኛ እጄን ይዞ የተወሰነ ሜትር እየወረወሩ እያነሱ እየወረወሩ እያነሱ አንድ ቀን ሽንት ቤት ወሰዱኝ። ከዛ ያው ስላላት ከዛም በኋላ እሱንም እንደ ምርመራ መጠቀም ጀመሩ። ደግሞ በጣም ከባድ ነበረ።
በዚህ ምርመራ ወቅት ምን አድርገሃል፣ ምን ፈጽመሃል እያሉ ነበር የሚጠይቁ። ምንድን ነበር ከአንተ ማግኘት የሚፈልጉት መረጃ?
ከእኔ የሚፈልጉት ነገር አላውቅም። እኔ ተማሪ በነበርኩ ጊዜ ብዙ ተማሪዎች ከትምህርት ቤት ዲሞክራሲ ጥያቄ በመጠየቃቸው ብዙ ተማሪዎች ተባረሩ፣ ብዙ ልጆች ይገደላሉ፣ በዚህ ወረዳ ብዙ ልጅ ህጻኖች ይሞታሉ፣ ይህ ነገር ማቆም አለበት ብለን ተቃውሞ ሰልፍ በዩኒቨርሲቲ ውስጥ እንጠይቀዋለን በጥያቄ መልክ በስብሰባ። ይህንን ነው ያነሳሳብን። አሳደምክብን ትምህርት ቤት አዘጋ ብሎ ህዝበቱን ምክንያታቸው ይሄ ነው። ከዛ እነሱ ደግሞ ኪሳቸውን ኦኔጋ አባል ሆነ ኦኔጋ ሰልጥነ መሳሪያ ይዤ መሳሪያ ሲታከፋፍል ወይም ሊታፈነዳ ላይ ነበርክ ብሎ ነው ተሰሱ።
ስንከሰስ ከሰባት ሰዎች ጋር ነበርን የተከሰስ ነው። እኛ እንኳን ልንተባበር አንተዋወቅም ነበር። የተከሰስንበት መዝገብና እስር ቤት ነው ያስተዋወቀን። እኔ እንኳን ውትድርና ልሰለጥን ከትምህርት ገበታዬ አንድ ቀን ቀርቼ የማላውቅ ተማሪ ነበርኩ። ነገር ግን በተቀነባበረ ክስ እድሜ ልክ ተፈረደብኝ። ቃሊቲ ማረሚያ ቤት ከነ ቁስሎቼ ከመግባቴ በፊት ዳኛው ፍርዱን ከማስተላለፋቸው በፊት በዋስትና እንድለቀቅ እና ህክምና እንዳገኝ ዳኛውን ለምኛቸው ነበር ይላል።
ቁስሉን ከፍቼ እናም ባንዴጅ ፈትቼ ለችሎት አሳየ። ምንም ነው ወጥቼ ታክሜ የመዳን ድል ላስፋና የድል ሊሰጠን ይገባልና የራስና መብት ፈቀድልኝ ጠይቃቸው። አይ አይሰጥም ባሉ ሁሉም ሰው ግፊት እኩል ነው ችየምን አንቀስ ቀራልኝ። እኔ ወጥቼ መጥፋት አልችልም፣ ሰው ዋስትና የሚከለከል ተመልሶ ፍርድ ቤት መቅረብ የማልችል ሆኖ ሲገኝ ነው ወይም ሲጠረጠር ነው። እኔ መጥፋት አልችልም፣ የትም አይደለም እንዲፈታ እስረኛ ነኝ። የተሸከሙ ከአንድ ቦታ ከአንድ ቦታ ካልወሰደኝ የትም ቦታ ቢሆን ሰው እዛው የሚጠብቁ መሄድ አልችልም እና ዋስትና ተከልክዬ ቃልቲ ውስጥ ወረወሩ። አንድ ቤት ውስጥ ያለ 700 ምናምን በነበረው አንድ ቤት ውስጥ ገባው። አንድ ሰው አንድ ግሩ ትራስ አርጎ ያኛው ግሩ ደግሞ ፍላጭን ክላስ ላይ እሱ ወደ ጋዙሩ አንድ ወደ ጋዙሩ ስነሱ መሃል አንድ ሰው ተጨምሮ እንደኛ እዛው ውስጥ አስገቡ።
እንኳን ሁለት ግራ አጥቼ ከነቁስ ሌላለውት ለንደን ያለው ስረኛ ቀርቶ ለመደበኛ ስረኛ አስቸጋሪ በሆነው ስርቤት ውስጥ በእግዚአብሔር እርዳታና በስረኞችን ክብካቤ ህይወቴ ተርፎ ከ12 አመት የሰቆቃ ስርቤት አሁን ተፈትቻለሁ አለኝ። አሁን የጤና ሁኔታ ምን ይመስላል አልኩት።
ቋሚ ነርቭ በሽተኛ ነኝ። እግሮቼ እንቀጠቀጣሉ፣ እጆቼ እንቀጠቀጣሉ።
የት ነው ያለኸው? ማን ተቀበለ? ቤተሰቦችን አገኘሃቸው? ነበሩ ቤተሰቦች?
አባቴ ነው እስር ቤት ነው የሞቱት። እናቴ በሽተኛ ነች፣ አልጋ ላይ ያለች ክፍለ ሀገር ነው ወለጋ። አንድ በሽተኛ ይታለች አዲስ አበባ ከኔ ጋር 12 አመት ሙሉ ሲያስለቅሷ ስትሰቃይ ነበረች። አሁን እሷ ቤት ነው አደርኩት፣ እሷ ነው የተቀበለች።
ከፍ ያለው በህይወት ቆይቼ የውጭውን አየር አያለው የሚል ተስፋ አልነበረኝም አለ። አሁንስ ተስፋ የምታደርገው ነገር አለ ስል ጠየቅኩት።
ብዙ ተስፋ አደርጋለሁ። አሁን ኢትዮጵያ ብዙ ምልክቶች አሉ። ነገ የበላይነት፣ ሰው ያለ ህግ የማይቀጣበት፣ ሰው ያለ ህግ የማይፈረድበት፣ ህግ ሁሉንም ሰው እኩል ትምህርት የሚያደርግበት ዲሞክራሲ ያለን ብዬ ተስፋ አደርጋለሁ።
እንደ ከፍ ያለ ሁሉ ሌሎች ከእስር የተለቀቁ ወጣቶችን አነጋግሬያለሁ። ከእስር መፈታት በኋላ ስለሚኖረው ህይወታቸውም ጠይቄያቸዋለሁ። በክፍል ሁለት ዝግጅት በነገው ዕለት እመለስበታለሁ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ባለፈው አርብ ከእስር ከተለቀቁት የዩኒቨርሲቲ ተማሪዎች መካከል አንዱ የሆነውና ሁለት እግሮቹን ያጣው ከፍ ያለው ተፈራ ለጽዮን ግርማ ያካፈላትን ነበረ ያደመጥነው።
ወደ ተከታዩ ዘገባ እንሸጋገር። አሁን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከትናንት በስቲያ ሞቃዲሾ እንደነበሩና ከመንግስቱ ከፍተኛ ባለስልጣናት ጋር እንደተወያዩ በእለቱ ዜናችን ገልጸናል። ዶክተር አብይ ሞቃዲሾ ውስጥ በነበራቸው ቆይታ ከሶማሊያ ፕሬዚደንት መሐመድ አብዱላሂ ፎርማጆ፣ ከጠቅላይ ሚኒስትሩ ሐሰን አሊ ኸይሬ፣ ከአፈ ጉባኤውና ከካቢኔ አባላቱ ጋር ተወያይተዋል። ጠቅላይ ሚኒስትር አብይ ከሞቃዲሾ መልስ ትናንት አዲስ አበባ ላይ በሰጡት ጋዜጣዊ መግለጫ የውይይታቸውን ዓላማ በዝርዝር ተናግረዋል። አዲሱ አበበ ተጨማሪ ይዟል።
ከሶማሊያው ፕሬዝዳንት፣ ከጠቅላይ ሚኒስትሩ፣ ከአፈ ጉባኤውና ከካቢኔ አባላቱ ጋር ያደረጉት የሁለትዮሽ ግንኙነትና ውይይት ዲፕሎማሲያዊና የንግድ ግንኙነቶቻቸውን በማጠናከር እንዲሁም ለምጣኔ ሀብቶቻቸው መስፋፋት መሰናክል የሚፈጥሩ ጫናዎችን በማስወገድ ላይ ያተኮረ እንደሆነ ጠቅላይ ሚኒስትሩ ከሰጡት ጋዜጣዊ መግለጫ ለመረዳት ተችሏል። ሁለቱ ወገኖች በጋራ ውይይቱ አጽንኦት ሰጥተው በዋናነት ያወሱት ለሁለቱ ህዝቦች ግንኙነት ደንቃራ ሆኖ የቆየውን ያለፈ የጦርነት ታሪክ መዘርዘር ያበቃ፣ እገሌ እገሌን ገደለ እያልን በተረት ተረት ትውልዱ ወደፊት እንዳይራመድ ደንቃራ መፍጠራችንን እናቁም የሚሉትን ነጥቦች ነው። አይበቃም ወይ ለቅሶው ይላሉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ። ኮሎኔል መንግስቱና ዛያድ በሬ እንዲህና እንዲህ አደረጉ እያልን እነዚህን ሁለት ወንድማማች ህዝቦች ከመለያየት ይልቅ ወደ አንድነትና ወደ መቀራረብ የምናመጣበትን መንገድ ብናስብ አይሻልም ወይ የሚል ተስፋ ሰጪ ያሉትን ውይይት ማካሄዳቸውን አመልክተዋል። ይህ ከሆነ አሉ ጠቅላይ ሚኒስትር አብይ መደረግ ያለበትን ነገር ሲጠቁሙ፣
በአፍሪካ ቀንድ ያሉ ሀገራት አንድ ጠንካራ የተባበረ ሀገር መሆን ከቻሉ፣ እንደ ዱባይ ወይም እንደ አሜሪካ ወይም እንደ ዩሮፕ መሆን ከቻሉ፣ ትናንሽ ነገር እያከራየን ከመኖር ወጥተን ወደ ትልቅ የተሟላ ጥቅም ያስገባናል፣ በዓለም ላይም የመደራደር አቅማችን ያሳድጋል የሚል ውይይት ነው የተወያየ ነው።
የውይይቱን ይዘት አስመልክተው ይህ ማለት ምን እንደሆነ ሲያብራሩም፣
በቅርቡ ሙሉ በሙሉ ኢኮኖሚክ ኢንቴግሬሽን እንድናካሂድ ከረጅም ጊዜ አንጻር ህዝቡን እያዋሃድን ወደ ሙሉ አንድ ሀገርነት እንድንቀየር፣ ፖርት እያከራዩ መኖር ወይም ደግሞ ከዚህ ቡና እየላኩ መኖር ብቻ ሳይሆን በቀጠናው ያለውን የተወጣጠሰ ሀብት የተወጣጠሰ ሰው ሀብት በመደመር በርካታ ፖርት ያለው በርካታ የተፈጥሮ ሀብት ያለው ከፍተኛ የህዝብ ዛት ያለው ትልቅ ገበያ የሆነ ቀጠና መፍጠር ነው
በማለት ጠቅላይ ሚኒስትር አብይ በጋዜጣዊ መግለጫቸው ላይ አስገንዝበዋል። አክለውም ሶማሊያ በጣም ጠቃሚ የሆነ የመልካ ምድራዊ አቀማመጥ ያለው ቦታ ያዘች ሀገር መሆኗን አመልክተው ያን ሁሉ ቦታ ያዘው ውሃ ግን የማይጠጣ አንድ መርከብ እንኳን የማያርፍበት የርሻ ቦታው ደግሞ በውሃ የተሞላ መሆኑ ይታወቃል ብለዋል። እኛ ደግሞ አሉ በኢትዮጵያ በኩል ያለውን ሲጠቅሱ ወደብ የለንም እያልን መቸገራችን ጎጂ ሆኗል እየጎዳን ነው ብለዋል። እናም አሉ በመቀጠል
በተፈጥሮ ያገኘነውን ውሃ እንደ ፖርት ብንጠቀምበት ለብዙ ቀጠናዎች የቀረበ ስለሆነ ብዙ ሀብት እናወጣበታለን። እኛም በመካከላችን በመናገረው ግብይት በራሱ ከፍተኛ የሆነ የሀብት ልውውጥ ማድረግ ይቻላል። ሶማሌን፣ ኬንያን፣ ጅቡቲን፣ ኤርትራን ጨምሮ የአሜሪካን ህዝብ ግማሽ በላይ የሆነ ፖፑሌሽን ነው። በጣም ትልቅ ፖፑሌሽን ነው። ጠቅላላ ምስራቅ አፍሪካ የሚቀናይ ከሆነ የአሜሪካ ማርኬት ማምጣት ይቻላል። እዚህ ትልቅ አገር እናለን። በትልቅ አገርነት ልክ እንደራደራለን። በዛው ልክ እናሸንፋለን። በዛው ልክ እንጠቀማለን ማለት ነው።
ጠቅላይ ሚኒስትር አብይ በመግለጫቸው መጨረሻ የምስጋና ቃል ነው ያሰሙት ለደቡብ ብሔር ብሔረሰቦችና ህዝቦች። ሰሞኑን በዚያ አካባቢ ያጋጠመውን ችግር በተመለከተ ወደዛው እንደሚሄዱ ተክሰው እስከዚያው ግን ተገናኝተን እስከምንዋይ ግን አሉ ህዝቡ ሰላምና መረጋጋት እንዲያሰፍን ላቀረቡት ጥሪ የይሁንታ ቃሉን በመስጠቱ ነው አመሰግናለሁ ያሉት። አያይዘውም ዛሬ ለኢትዮጵያውያን የሚጠቅመው ያሉትን አስተውሰዋል።
ለኛ ለኢትዮጵያውያን የሚያዋጣንና ዘላቂ ጥቅም የሚያስገኝልን መተጋገዝ ብቻ ነው፣ መፈቃቀር ብቻ ነው፣ በይቅርታ ልብ አብሮ መኖር ብቻ ነው
እና ይህን ከግንዛቤ እንዲያስገባ አበክረው ተማጽነዋል። የሰላም ጥሪያቸውም ስለተቀበለ የደቡብ ህዝብ ብሔር ብሔረሰቦችን አመስግነዋል።
ትልቅ ሀገራዊ አማራጭ የፖለቲካ ኃይል የሚያደራጅ የጋራ ኮሚቴ መዋቀሩን ሰማያዊ ፓርቲና የኮሚቴው አባላት አስታውቀዋል። ይፈጠራል የተባለው ፓርቲ ኢህአደግን የሚገዳደር ህብረ ብሔራዊ ፓርቲ እንደሚሆንና የሊበራል ዴሞክራሲን መስመር የሚያጠናክር እንደሆነም ተገልጿል። መለስካቸው አምሃ ዝርዝሩን ይዟል።
የጋራ ኮሚቴው በአምባሳደር ቲያትር ትናንት በጠራው ጋዜጣዊ ጉባኤ ላይ ከተባበርን የማንፈታው ችግር አይኖርም የሚል ርዕስ ያለው የጽሑፍ መግለጫ አሰራጭቷል። የጽሑፍ መግለጫው ባለፉት ዓመታት የኢትዮጵያ ህዝብ በከፈለው ከፍተኛ መስዋዕትነት በአሁኑ ወቅት በሀገሪቱ ተስፋ ሰጪ ጅምሮች መታየታቸውን ያስገነዝባል። ይህ ተስፋ ሰጪ ጅምርም ከዚህ በፊት ተደጋግሞ እንደታየው በሚያሳዝን ክሽፈት እንዳይቋጭ ዜጎች በተናጠልና የተደራጁ ኃይሎች በጋራ ሆነው በከፍተኛ ጥንቃቄና የኃላፊነት ስሜት መስራት አስፈላጊ እንደሆነ ያሳስባል። ይህን በመገንዘብ ሰማያዊ ፓርቲ ቀደም ሲል ጥሪ እንዳቀረበና መልካም ምላሾች የተገኙ እንደሆነም የፓርቲው ሊቀመንበር አቶ የሽዋስ አሰፋ ይፋ አድርገዋል። አቶ የሽዋስ አክለውም አሁን በተፈጠረው አዲስ የሀገሪቱ ሁኔታ ቀደም ሲል ይታይ የነበረው የተቃዋሚ ፓርቲዎች አካሄድ ሊሰራ እንደማይችልና አደጋ ነው ያሉትን አመልክተዋል።
አማራጭ ፖሊሲ ይዞ አማራጭ ሀሳብ ይዞ መምጣት ያስፈልጋል። በነገራችን ላይ የህዝብ ትግል አማራጭ የፖለቲካ ኃይል እስከሌለ ድረስ ተመልሶ አገዛዙ ላይ ነው የሚወድቀው። አማራጭ ፖሊሲ ያለው ጠንካራ የሰው ኃይል ያለው የሚታይ የሚታመን ፖሊሲ ያለው ፓርቲ ያስፈልጋል። ያለዛ ስንት የፈለገ ቁጥር ሰው ይሙት የፈለገ ቁጥር ይውደም ምንበል ትግሉ የፈለገ ጊዜ ይውሰድ ተመልሶ እዛው አገዛዙ ላይ ነው የሚወድቀው። ስለዚህ ይሄንን ኃይል የመፍጠር ኃላፊነት አለብን፣ ሁሉም ዜጋ አለበት። ሰማያዊ ፓርቲ ደግሞ የበለጠ ኃላፊነት አለብን ብለን እየተንቀሳቀስን ያለ ነው።
ይህን ጥሪ ከተቀበሉትና የኮሚቴው አባላት መካከል የእድሜ ልክ እስራት ተፈርዶባቸው የነበሩትና በቅርቡ የተፈቱት የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ የአመራር አባል አቶ አንዱዓለም አራጌ ናቸው። አቶ አንዱዓለም በበኩላቸው ከዚህ በፊት በተቃዋሚ ፓርቲዎች መካከል የነበረው ግንኙነት በሀገር ላይ ያደረሰውን ጉዳት የሚያስገነዝብ ጭምር ነው።
በትንንሽ የግል ቁርሾዎች፣ በትንንሽ አለመጣጣሞች ትልቁን የሀገራችንን ድል የሀገራችንን ህዝብ የነጻነት ጥያቄ እየጣልነው ነው ያለ ነው። ስለዚህ የእኛ እምነት ምንድን ነው? ሁላችንም ከተባበርን ኢትዮጵያችን ታሸንፋለች፣ እርስ በርሳችን ግን ስንሸናነፍ ኢትዮጵያችን ትሸነፋለች ብለን ነው የምናስበው። ኢትዮጵያ እንድታሸንፍ የምንፈልከውን ደግሞ ሁላችንም ከራሳችን መጀመር አለብን። ስለዚህ አሁን በሰማያዊ ፓርቲ አማካይነት የተጀመረው ይሄ የፖለቲካ ኃይል የማስተባበር ጥንስስ በዚህ መሰረት ሐሳብ ላይ የተመረኮዘ ነው። ይህንን አዲስ የፖለቲካ ባህል የመለወጥ ነው። የነበረውን መጥፎ የፖለቲካ ባህል በተሻለ የፖለቲካ ባህል መለወጥ ነው።
ሌላው የጋራ ኮሚቴው አባል የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ ምክትል ፕሬዚዳንት እንዲሁም በአንድ ወቅት በኢትዮጵያ ፓርላማ ብቸኛው የተቃዋሚ ፓርቲ ተወካይ የነበሩት አቶ ግርማ ሰይፉ ናቸው። አቶ ግርማ የዚህ ፓርቲ አባል ሊሆን የሚችለው ማን ነው ለሚለው ጥያቄ ነበር የመለሱት።
ማንኛውም ኢትዮጵያዊ በዚህ ጉዳይ ያገባኛል የሚል ነው ጥሪ የቀረበለት። ስለዚህ ማንንም ነው ሊገባ የሚችለው በሰላማዊ ትግል የሚታገል ማለት ነው። ስለዚህ ከዚህ በፊት ምን ነበራችሁ አንጠይቅ። ከዚህ በፊት እንዴት ነው የምታደርጉት? በዚህ በፊት መንግስት ይወዳችሁ ነበር ይጣላችኋል ምናምን? This is not my our business። እኛ የምንፈልገው አሁን በሚመጣው ፕላትፎርም ላይ የምናዋጣው ነገር አለ፣ አሻራችንን ልናኖር እንፈልጋለን የሚል ካለ ሊመጣና ሊሳተፍ ይችላል የሚል አገራዊ ጥሪ ነው።
በሀገሪቱ ውስጥ ትልቅ ፓርቲ ለመገንባትና የገዢው ግንባር የኢህአዴግ ተገዳዳሪ ለመሆን ያላችሁን ምኞት ወይንም ዓላማ ነግራችሁናል። ትልቅ ፓርቲ ለመሆን የህዝቡን ሰፊ ድጋፍ ማግኘት ይጠይቃል። እንዲህ ያለውን የህዝብ ድጋፍ ለማግኘት የሚያስችል ርዕዮተ ዓላማችሁ ምንድን ነው? የጋዜጠኛ ጥያቄ ነበረ። ለዚህም ጥያቄ አቶ ግርማ ሰይፉ ምላሽ ሰጥተዋል።
በእርግጠኝነት አንድ ነገር ማለት ይችላል። አብዮታዊ ዲሞክራሲ ለማንከተለው ሁሉ ጽንፈኛ የሆነ የኒዮሊበራል አስተሳሰብ ይኖራል ብለን አናስብም። ምክንያቱም በኢትዮጵያ ምድር ላይ እነዚህ ሁለቱ ቦታ የሌላቸው ናቸው ብለን እናምናለን። ስለዚህ የማይመረጥ ነገር ለገበያ ይዘን እንደማንቀር ልናረጋግጥላችሁ እንችላለን። ስለዚህ በዚህ በመካከለኛው በሊበራል አስተሳሰብ ውስጥ ወደ ቀኝ ይሁን ወደ ግራ የሚለው ወይም ደግሞ ወደ ቀኝና ወደ ግራ የትኛው ላይ ይሁን የሚለው በጋራ ተወያይተን የጋራ ፍሬምወርክ እናበጃለን የሚለው ነገር አለ። ሰማያዊ ፓርቲ ይሄንን እንደ አጀንዳ ተቀብሎታል። አሁን አይ ሞቼ እገኛለሁ እኔ ባልኩት እኔ ባለኝ ፕሮግራም ካልሆነ በስተቀር አይሆንም ሊለን ስላልቻል ይህንን ኦን ቴብል ስላመጣለን አብረን ለመስራት የተስማማ ነው ማለት ነው።
ሰማያዊ ፓርቲ ይህን ጥሪ በይፋ ያቀረበው በግንቦት ወር መጨረሻ እንደነበረ አይዘነጋም። ፓርቲው በሚቀጥሉት ወራት ሁለት ጠቅላላ ጉባኤዎችን እንደሚያደርግና ትልቅ ሀገራዊ ፓርቲ ሆኖ ለመውጣትም እንደሚሠራ አቶ የሸዋስ አሰፋ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። በ19ና በ25 ሜትር ባንድ አጭር ሞገድ የሚተላለፍላችሁ ስርጭት ነው። ናይል ሳትም ላይ አለን። እንዲሁም amharic.voanews.com ዌብሳይታችን ነው። በማህበራዊ መገናኛ ቪኦኤ አምሃሪክ ላይም አለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ሱሌማን ታራዋሊ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ከምሽቱ 3 ሰዓት ከ38 ደቂቃ ሆኗል። አሁን አዲስ አበባ ላይ የምናስተናግዳችሁ ሶሎሞን አባትና
ቆንጂት ታየነን። ሁለተኛው አጋማሽ ላይ ደርሰናል። አሁን የሰኞ መደበኛ ስርጭት ስፖርት ይሆናል የሚቀርበው። አዘጋጅና አቅራቢ ሶሎሞን ክፍሌ።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። የዓለም ዋንጫ ዛሬ አምስተኛ ቀኑን ይዟል። የምድብ ማጣሪያ ውድድሮቹ እየተካሄዱ ሲሆን ቅዳሜና እሁድ የሲ የዲ እና የኢ ምድቦች ተጫውተዋል። ውጤቶቹን ብቻ ባጭሩ ለማየት ከሲ ምድብ ፈረንሳይ አውስትራሊያን 2-1፣ ዴንማርክ ፔሩን 1-0 አሸንፈዋል። ከዲ ምድብ አርጀንቲና ከአዲስ መጡ አይስላንድ ጋር እኩል አንድ መለያየቱ አሳፍሯል። አይስላንድ በዓለም ዋንጫ ሲሳተፍ የመጀመሪያው ቢሆንም ብቃቱ ወደ ሩብና ግማሽ ፍጻሜ የሚያደርሰው አይነት ሆኖ ታይቷል። የኢ ምድቦቹ ሴርቢያና ኮስታሪካ እንዲሁም ብራዚልና ስዊዘርላንድም ተጫውተዋል። ሴርቢያ ኮስታሪካን 1-0 ሲረታ፣ ብራዚልና ስዊዘርላንድ 1-1 ተለያይተዋል። የኤፍ ምድቦቹ ጨዋታ ውጤትም አስገርሟል። የወቅቱ ሻምፒዮን ጀርመን በሜክሲኮ 1-0 ተሸንፏል። የጀርመኑ አጀማመር አላማረም። ዛሬ ስዊድን ከደቡብ ኮሪያ ተጫውቷል። ውጤት ስዊድን 1-0 አሸንፋለች። የጂ ምድቦቹ ቤልጅየም ከፓናማ፣ ቱኒዚያ ከእንግሊዝ ጋር የሚጫወቱትም ዛሬ ነው። የእንግሊዝንና ቱኒዚያን ጨዋታ ውጤት አንደርስበትም የሚያበቃው ከአየር ከወረድን በኋላ ስለሚሆን ነው። አሁን ቅርብ ጊዜ ያበቃው የቤልጅየምና ፓናማ ውጤት ግን አለን። ቤልጅየም 3-0 ቀጣለች። የዓለም እግር ኳስ ዋንጫ ውድድሮች በተሟላ ሁኔታ እየተካሄዱ ባሉበት በአሁኑ ወቅት የስፖርቱ አፍቃሪዎች ከመላው ዓለም ወደ ሩሲያ እየጎረፉ ነው። በተለይ ለፍጻሜ ካለፉት 32 አገሮች ወደ ሞስኮ የሚጎርፉት ደጋፊዎች ሩሲያን ሲያዩ የመጀመሪያቸው ነው። ከደቡብ አሜሪካ፣ ከአፍሪካና ከእስያ በብዛት ስለገቡት ደጋፊዎች ጥቂት ማለቱን ወደድን በዛሬው ዝግጅት። ሞስኮ በአሁኑ ጊዜ የዓለም መዝናኛ መድረክ ሆናለች። በክሬምሊን ቤተ መንግሥት ዙሪያ ያሉ መንገዶች ከፍተኛ ጥበቃ እየተደረገላቸው ቢሆንም በላቲንና የአፍሪካ ሙዚቃዎች ደምቀው ይታያሉ። ካታሪና ታጄዳ ከኮሎምቢያ የተጓዘች ደጋፊ ናት። ለእኛ ሁሉ ነገር አዲስ ነው፣ አዲስ ባህል ነው ያለው። ለመግባባት ግን በጣም ያስቸግራል። ሆኖም በጣም ተደስተናል ነበር ያለችው ካታሪና። ግብጻዊው ሳልህ በበኩሉ ሲናገር
ህዝቡ በጣም ጥሩ ነው፣ አገሩም ደስ ይላል።
ከሜክሲኮ የሄደው ዮርጌ ደግሞ አንድ ሆነናል ይላል።
ሁላችን አንድ ሆነናል። አሜሪካውያን፣ አውሮፓውያን፣ እስያውያን ሁላችንም አንድ ሆነናል።
የሀገሪቱ ነዋሪዎች ከዚህ ቀደም ይህን አይነት ሁኔታ ፈጽሞ አይተው አያውቁም። የሩሲያ ደጋፊዋ ናታሊያ አንዷ ናት። ሁሉም እርስ በርስ ተወዳጅቷል። የክብረ በዓል ስሜት ተፈጥሯል። በጣም አስገራሚ ዝግጅት ነው። አየሩም በአዲስ ዓመት ከሚታየው በጣም ቀዝቃዛ ነበር ነው ያለችው ናታሊያ። አንዳንዶቹ ሰዎች እንዲያውም ለዋንጫ ውድድር ካለፉት አገሮች የመጡ አይደሉም። ለምሳሌ ጃባር ሱዳናዊ ናት።
ሃሎ፣
አሁን የምንገኘው ሞስኮ ከተማ ነው። አየሩም በጣም ደስ ይላል ነበር ያለችው። በሩሲያ የሚኖሩ ናይጄሪያውያን በበኩላቸው ለብሔራዊ ቡድናቸው ድጋፍ ለመስጠት የተጓዙትን ዜጎቻቸውን ለመቀበል ድግስ አዘጋጅተዋል። ኤሚ ከተጓዙት አንዷ ናት። አሸንፈን ዋንጫውን እንወስዳለን፣ ለዚህም አዎንታዊ ስሜት አለ ነበር ያለችው። አንቶኒ አቡጉ በሩሲያ ከሚኖሩ ናይጄሪያውያን ደግሞ አንዱ ነው።
እስከሚበቃቸው ድረስ ይደሰታሉ። ናይጄሪያውያንን አንድ ላይ በማሰባሰብ የሚገኘውን ደስታ ይመለከታሉ። በጋራ መደሰትን ይወዳሉ።
ብዙ ሺህ የሩሲያ በጎ ፈቃድ ሠራተኞችም ጎብኚዎችን ለመርዳት ተሰልፈዋል። ውድድሮቹ በተሳካ ሁኔታ መፈጸማቸውን ለማረጋገጥ ከተሰለፉት አንዷ የስፓኝ ቋንቋ ተናጋሪዋ ዩሊያ ናት። ሊደርስ አይችልም የሚባል ሁኔታ የለም። ለጥቂት ጊዜ ተረጋግተህ ታስብና ኋላ ወደ መፍትሄው ትሻገራለህ ነበር ያለችው። ድንገት መንገድ ከሳትክና ከጠፋህ ጠቃሚው ምክር ብዙ የደስታ ድምፅ የሚሰማበትን አቅጣጫ መከተል ነው። ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ስንሸጋገርም በዚሁ በዓለም ዋንጫ ውድድሮች ላይ ያቆየናል። በተለይ በዳኞች ዙሪያ አጠር ያለ ዘገባ አለው። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። ዓለም አቀፉ እግር ኳስ ፌዴሬሽኖች ማህበር ፊፋ ጨዋታዎቹን በዳኝነት እንዲመሩለት በሙያ ብቃታቸው ከ46 አገሮች የተመረጡ 99 ዳኞችን መድቧል። 36ቱ የመሃል ዳኞች ሲሆኑ 63ቱ ደግሞ የግራና ቀኝ መስመር ዳኞች ናቸው። ከ36ቱ ዋና ዳኞች መካከል 10ሩ ከአውሮፓ አህጉር ግንባር ቀደም ቢሆኑም ከእንግሊዝ አንድም ዳኛ አለመመረጡ ሲያነጋግር ቆይቷል። በ88 ዓመት የዓለም ዋንጫ ታሪክ ከታላቋ ብሪታንያ የዳኛ አለመመረጥም ያሁኑ የሩሲያው የዓለም ዋንጫ የመጀመሪያው ሳይሆን አልቀረም። በወቅታዊው የሩሲያና እንግሊዝ መቃቃር ለዳኛ አለመመረጥ ፖለቲካዊ ምክንያት መሆኑ ተዘግቧል። ከአፍሪካ ከተመረጡት የስድስት አገራት ዋና ዳኞች መካከል ኢትዮጵያዊው ኢንተርናሽናል ዳኛ በአምላክ ተሰማ ወየሳ አንዱ ሲሆን ትናንት ኮስታሪካና ሰርቢያ ሲጫወቱ አራተኛ ዳኛ ሆኖ ስራውን ሲያቀላጥፍ ተመልክተነዋል። የ37 ዓመቱ በአምላክ ተሰማ ወደፊትም አንድ ወይም ከአንድ በላይ ጨዋታዎችን በዋና ዳኝነት እንደሚመራ ይጠበቃል። በሩሲያ የዓለም ዋንጫ የኢትዮጵያ ብሔራዊ ቡድን ባይሳተፍም ሁለት ቡድኖችን በፊሽካ ድምፅ የሚዳኝ ባለሙያ ኢትዮጵያን ወክሏል። ኢትዮጵያውያንም ወኪላቸውን በዓለም የሰላም መድረክ ማየታቸውም አስደሳችና አኩሪም ነው።
በዚሁን አብቃ። በነገው ልዩ መስኮት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
ሰሎሞንና ገዛኸኝ እናመሰግናለን። ወደ ተከታዩ ዝግጅት እንሸጋገር። አፍሪካ ነክ ርዕሶች።
ተቆርቋሪ ናይጄሪያውያን በትምህርት ቤቶች የጸጥታ ደህንነት እንዲከበር ብዙ ሚሊዮን ዶላር የተመደበበትን እቅድ መሰረት በማድረግ ገንዘቡ እምን ላይ እንደዋለ የምክር ቤት አባላት እንዲመረምሩ ጥሪ አቅርበዋል። ከተመደበው አብዛኛው ገንዘብ 2000 የሚሆኑ ተማሪዎችን አስተማማኝ ደህንነት ወደሚያገኙባቸው ቦታዎች ለማዛወርና ከመኖሪያቸው የተፈናቀሉ ሰዎች ባሉበት አካባቢ ትምህርት ቤት ለመመስረት መዋሉን አስተባባሪዎቹ ለአሜሪካ ድምጽ ተናግረዋል። ዘጋቢያችን ቺካ ኦዱዋ ማይዱጉሪ ናይጄሪያ ያሉትን ተፈናቃዮች የተጠለሉባቸውን ሰፈሮችና ቡኒያዲ የተባለውን የሁለተኛ ደረጃ ትምህርት ቤት ጎብኝቶ የላከውን ዘገባ አዳነች ፍሳዬ ለአፍሪካ ነክ ርዕስ ፕሮግራም ይዛዋለች።
ሁለተኛ ደረጃ ትምህርት ቤት ነበር የቹፖክ ተማሪ ሴቶች ከተጠለፉ 2 ወራት በፊት ማለት ነው። በትምህርት ቤቱ ፍጅት እንደተፈጸመ ነው የሚነገረው። ተማሪዎቹ ላይ ቶክስ እንደተከፈተባቸው፣ ሌሎቹ ደግሞ በእሳት አቃጥለው እንደገደሏቸው ተዘግቧል። ይሁንና የአካባቢው ህይወት ቀስ በቀስ እየተመለሰ ነው። የናይጄሪያ መንግስት ቡኒያዲ ትምህርት ቤት በአዲስ መልክ እንዲሰራ አዟል። ነገር ግን እዛ ቦታ ለመስራት የሚፈልጉ ተቋራጮች ማግኘት ተግዳሮት ሆኗል። በሰሜን ምስራቁ እቅድ ፕሬዝዳንታዊ ኮሚቴ ኃላፊ አልቃሲም አብዱል ቃድር ያብራራሉ።
Contractors will not readily go to these areas.
ተቋራጮች ወደ እንደዚህ አይነት ቦታዎች መሄድ አይፈልጉም። ያደጋው ድል ሰፊ በመሆኑ ለውጥኖቹ በአካባቢው መገንባት ዋስትና እንዲኖር ከሚከፈለው ገንዘብ ተጨማሪ ወጪ ይሆናል።
የጸጥታ ደህንነታቸው የተጠበቀ እንዲሆን ለማድረግ ለወጣው እቅድ 30 ሚሊዮን ዶላር እንደተመደበ ታውቋል። የተጀመረው ከአራት ዓመታት በፊት ሲሆን የትምህርት ቤቶችን ደህንነት ለመጠበቅና የቦኮ ሐራም እንቅስቃሴ በቀጠለበት ሰሜን ምስራቅ ናይጄሪያ የረድኤት ተግባር ለማስተባበር ነው። በትምህርት ቤቶች ጥቃት በመቀጠሉ የተበሳጩት ተቆርቋሪዎች የትምህርት ቤቶችን ደህንነት ለመጠበቅ የተመደበው ገንዘብ እምን ላይ እየዋለ መሆኑን ለማወቅ ይፈልጋሉ። ገንዘቡ በአግባቡ እየተሰራበት አይደለም የሚል ጭምጭምታ ስላለ የናይጄሪያ ምክር ቤት አባላት ምርመራ እንዲደረግ በያዝነው ወር ቀደም ሲል ሐሳብ አቅርበዋል። የትምህርት ቤቶችን ደህንነት ለመጠበቅ የተቀየሰው ውጥን በተባበሩት መንግስታት የህፃናት መርጃ ድርጅት፣ ጀርመንና ኖርዌይ በሚገኙባቸው የውጭ መንግስታት የተደገፈ ሲሆን አስተማሪዎችም ሳይቀሩ ይነቅፉታል። የዩቤ ክፍለ ሀገር የትምህርት ኮሚሽነር መሐመድ ላሚን ቅሬታቸውን ገልጸዋል።
It is unfortunate up to now they have not done anything for us. In terms of providing
እስካሁን ባለው ጊዜ በትምህርት ቤቶቻችን አንዳንድ የጸጥታ እርምጃዎች አለመወሰዳቸው ያሳዝናል። ምናልባት ለወደፊቱ በአንዳንድ ትምህርት ቤቶች አጥር መስራት ወይም አንዳንድ ለጸጥታ ጥበቃ የሚያስፈልጉ ነገሮች ይገኙ ይሆናል። እስካሁን ባለው ጊዜ ግን የተደረገ ነገር የለም። ለትምህርት ቤቶቻችን የሚያስፈልጉ ነገሮች ያሟላ ያለው የክፍለ ሀገሩ አስተዳደር ብቻ ነው።
ባለስልጣኖቹ አብዛኛው ገንዘብ የወጣው ከ2000 በላይ የሚሆኑ ተማሪዎችን አስተማማኝ ደህንነት ወዳላቸው ትምህርት ቤቶች በማዛወር ተግባር ላይ መሆኑን ገልጸዋል። ቡኒያዲ ትምህርት ቤት ላይ የነበሩት ተማሪዎች በአሁኑ ወቅት ከቤተሰቦቻቸው 160 ኪሎ ሜትር ርቆ በሚገኝ ትምህርት ቤት እንዲማሩ ተደርጓል። ቦኮ ሐራም የሚለው ቃል ራሱ የምዕራቡ ዓለም ትምህርት ኃጢአት ነው የሚል ትርጓሜ ነው ያለው። የቦኮ ሐራም አማጽያን እስካሁን ባለው ጊዜ ወደ 1400 የሚጠጉ የምዕራብ አይነት ትምህርት ያላቸው ትምህርት ቤቶችን ደምስሰዋል። ከ2000 በላይ አስተማሪዎችን ገድለዋል። በአሁኑ ወቅት በብዙ ሺህ የሚቆጠሩ ልጆች በአገር ውስጥ ከመኖሪያቸው የተፈናቀሉ ሰዎች በተጠለሉባቸው ሰፈሮች እየተማሩ ናቸው። እነዚህ ትምህርት ቤቶች ታዲያ በዛ አካባቢ ከሚካሄደው ግጭት ጋር ለመላመድ እንደሚገደዱ በናይጄሪያ ማይዱጉሪ የተባበሩት መንግስታት የህፃናት መርጃ ድርጅት ዋና የመስክ ኃላፊ ጀፍሪ ኢጁምባ ገልጸዋል።
The original idea of a temporary learning space was exactly that.
መጀመሪያ ላይ የጊዜያዊ ትምህርት ቤት እቅድ ሲነሳ አላማው ጊዜያዊ እንዲሆን ነበር። ከሁለት ወራት በኋላ ወደ መኖሪያቸው ይመለሳሉ በሚል ሳቤ ነበር። ይሁንና በሁኔታዎች ምክንያት እዚህ ለመቆየት ተገደዋል።
እንዲህ አይነቶቹ በተፈናቃዮች ሰፈሮች ያሉት ትምህርት ቤቶች ሀቢባን የመሳሰሉት ልጆች ትምህርታቸውን የመቀጠል እድል እንዲያገኙ ይረዳሉ። ለስደት የዳረጋቸውን ግጭት ለመርሳትም ያስችላቸዋል። ሀቢባ ገልጸዋለች። ትምህርት ቤት በመጣሁ ቁጥር ከጓደኞቼ ጋር መጫወት ደስ ይለኛል ነበር ያለችው። እነዚህ ተማሪዎች በስደተኞች ሰፈሮች መማር የሚቀጥሉት እስከ መቼ ድረስ እንደሆነ የሚታወቅ ነገር የለም። ልጆቹ የሚያውቁት ነገር ቢኖር አሁን ያሉበት ሰፈር ከነበሩበት ሁኔታ የተሻለ የጸጥታ ዋስትና ያለው መሆኑን ብቻ ነው። አድማጮች፣ ቦኮ ሐራም በሚንቀሳቀስበት ሰሜን ምስራቅ ናይጄሪያ ልጆች በሰላም እንዲማሩ ስለሚደረገው ጥረት የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩ።
ተከታዩ የኢትዮ ኤርትራን ድንበር ውዝግብ በሚመለከት የኢትዮጵያ መንግስት በቅርቡ ባደረገው አቋሙ ላይ በሁለት ምሁራን መካከል የተደረገው ውይይት ተከታይ ክፍል ነው።
በኢትዮጵያና በኤርትራ መካከል ላለፉት 18 ዓመታት የዘለቀው ጦርነትም ሰላምም የሌለበት ሁኔታ እንዲያበቃ በሚል የአልጀርሱን ስምምነትና የሄጉን የድንበር ኮሚሽን ውሳኔ ኢትዮጵያ እንደምትቀበልና ለተግባራዊነቱም እንደምትሰራ መንግስቷ አስታውቋል። የዚህ ጠቅላይ ሚኒስትር አብይ አህመድ ይፋ ያደረጉትን አቋም ምንነትና ትርጉም እንዲፈትሹ በኦሃዮ ዩኒቨርሲቲና በኦሃዮ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር የሆኑትን ዶክተር ብሩክ ኃይሉን የኢትዮጵያ ተወላጅ እንዲሁም በለንደን ግሪንዊች ዩኒቨርሲቲ የኢኮኖሚክስ መምህር ዶክተር ተስፋ ማርያም ማህሪን የኤርትራ ተወላጅ ናቸው አግኝተን አወያይተናል። ውይይቱ የተደረገው መግለጫው በወጣ ማግስት እንደነበረ እየገለጽን ከዚህ ቀደም የውይይታቸው ሁለት ክፍሎች የቀረቡ ሲሆን በጊዜ ጥበት ሳይቀርብ ከቀረው ክፍል ቀንጨብ አድርገን ቀጥሎ እናሰማቸዋለን። ያወያያቸው ሶሎሞን አባተ ነው።
ዶክተር ብሩክ በዚያው እንዲቀጥሉልኝ የምፈልገው ቅድም ጥርጣሬውን ገልጸዋል። አሁንም ቢሆን የጠቅላይ ሚኒስትሩ መግለጫ ወይም የኢትዮጵያ መንግስት ውሳኔ ችግሮች ሊገጥሙት እንደሚችሉ የሚያመላክት ጥርጣሬውን ገልጸዋል። በእውን ተግባራዊ ይሆናል ወይ? በእውን ኢትዮጵያ በአልጀርስ ስምምነት መሰረት ተገዝታ እርምጃ ትወስዳለች ብለው ያስባሉ? ምን ትርጉም አለው የጠቅላይ ሚኒስትሩ መግለጫ?
በጣም ትልቅ ትርጉም አለው። ምንድነው ለመቀበል ነው ሁሌ የሚከብደው ለአካባቢው ሰው ለሀገሩም ዜጋ ለመሳሰለው፣ ግን በቅልቦና መቀበል ከመጣ ጊዜውም በጣም እየረዘመም ስለሄደ የመቀበሉ ሁኔታ በደንብ ሬዞናንስ ይባላል ታች ድረስ ሊወርድ ይችላል ነው የምለው። ይሄ ተግባራዊነቱ ማይቀር ነው፣ ግን ይሄን ለማድረግ
ታች ድረስ ሲሉ እስከ ትግራይ ህዝብ እስከ ባድመ ህዝብ ድረስ ማለት ሆነው?
አዎ፣ በተለይ የተጎዳው ህዝብ እዛው፣ የተለያየው ህዝብ በዚህኛውም ሳይድ በዛኛውም ሳይድ ማለቴ ነው።
እሺ።
እና ነገሩ ፕሮሰሱ ቀላል አይሆንም። ይሄን ለማድረግ እንግዲህ ያን ነገር አለ ቴክስቱ ቱታንጎ ላለ ሁልጊዜ በተለያዩ ምንትን ላይ
አዎ፣ ለመደነስ ሁለት ሰው አብሮ መሆን አለበት
ያስፈልጋል። አሁን ከአስመራ ምላሽ ያስፈልጋል። ከአስመራ ምላሽ ያስፈልጋል ስል ይኸው መጽሐፉም ዝም ምኑም ዝም እንደሚባለው ነው። እርግጥ ሁለት ቀን ሆኗል አሁን 48 ሰዓት። ትንሽ ፍንጭ እንኳን የመስጠት ሁኔታ ያስፈልጋል። በዝርዝር እንኳን ሌላው ቢቀር አይተን እንመለስበታለን የሚል ጉዳይ ምናምን ያስፈልጋል። ምክንያቱም በቆየ ቁጥር ይህን ነገሮችን የምንነጋገረውን እየሸረሸረ ይሄዳል። አንድ ግን ፋክት አለ። ወንድሜ ያሉትን ዶክተር ያሉትን ትንሽ እንደ መናገር የምፈልገው ነገር ምንድን ነው፣ እውነቱን ለመናገር የአስመራ መንግስት የኤርትራ ነጻነቷን ሳታወጅም ካወጀችም ጀምሮ ፋክቱ ነው። እንግዲህ ሙያዬን ፖለቲካል ሳይንቲስት ነኝ፣ ከዲፕሎማትነቴም በፊትና በኋላም ፕሮፌሰር ነኝ እና ከቲፒኤልኤፍ ወይም ከህወሓት የበለጠ አጋር መቼም ሊያገኙ የሚችሉ አይመስለኝም። ይህን ምለውም ደፍሬ ለምንድን ነው፣ አብረው ተዋግተዋል። የዓላማ አንድነት ነበራቸው፣ ሁሉ ነገር ነበራቸው። እንደገናም ያው መጨረሻ ላይ ወንድምና ወንድም በተለያየ ምክንያት ራሱን የቻለ ታሪክ ነው እሱም፣ ኢኮኖሚክም ምንም ምንም የፖለቲካም የሁሉም ነገር በዛ የተነሳ ቁርሾ መጥቶ ተለያይተው ወደዚህ ወደምናወራው ጉዳይ ሁለቱ ወንድማማቾች በዚህ ደረጃ ደርሰዋል። እና ምን ማለቴ ነው፣ በተለይ በዛን ወቅት በተለይ አብዛኛው ኢትዮጵያ ህዝብ ናሽናሊስት ነው፣ ኤርትራ ኢትዮጵያ ካልናት በሚል አቋም ሲፔለስ ነው ተከራክሮ ያው ነጻነቱንም ሬፈረንደሙን የሚያስከበረ ልበል ወይስ እንዲፈጸሙ ያደረገም እንደዛ ነው። እና በዛ አኳያ ስናይ ወዳጅነታቸው ይሄን ያህል ይመስላል ይመስልም ነበር ለማለት ነው። እና አሁን እነሱን ከዛ ሳይድ ከፔለስ ሳይድ መልስም አልተገኘም እንጂ በሰሜን ኢትዮጵያ ጦርነት ሁሉ ሲነሳ ሰራዊት አልነበረም ከሚሊሻው በተቀረ። ይሄ የሚያሳየው በጊዜው ነበረው የኢትዮጵያ መንግስት ምን ያህል አመኔታ እንደነበረው ነው በዛኛው ሳይድ ማለት ነው። ይሄ እንግዲህ ለታሪክ ለፋክቱ ለመናገር ነው። አሁን ምንድነው የሚለውን ነገር አዎ ዶክተር አቢ ከገፉበት ተፈጻሚ ሊሆን ይችላል። ግን አሁን ምላሽ አትሊስት አንድ ፍንጭ ከአስመራ በኩል መገኘት አለበት። ዝምታው ሌላ ትርጉም ያሰጥ ይሄዳል በቆየ ቁጥር። እንደገና ደግሞ ሰላም ይፈታል ብለን ስንል እነቱን ለመናገር ፖለቲካ ድርጅቱን ቲፒኤልኤፍ ኢፒአርዴፍ ውስጥ ያለው አሁንም ሚና የሚጫወት የፖለቲካ አካል እሱን ያካተተ እንጂ እሱን ወደ ጎን የሚያደርግ ውሳኔ ረጅም ርቀት አያስኬድም ነው የምለው። ምክንያቱም ህዝቡም የሚመለከተውም አካባቢም እንደዛ ስለሆነ፣ ስለዚህ አሁን ለውጥ ኢትዮጵያ ውስጥ አለ። አዎ የፖለቲካ መሸጋሸግ አለ። በኢህአዴግ አራት ፓርቲዎች ውስጥ ቦታ የያዙ ሁለቱም ሶስቱም የራሳቸውን ፖዚሽኒንግ እያደረጉ እንዳሉ ነው የሚታየው። ያ ማለት ደግሞ በመንግስት አካል ውስጥ የቲፒኤልኤፍን ድርጅት የለም ማለት አይደለም። እነሱም ቢሆኑ የራሳቸውን ኢንትረስት አላቸው፣ የራሳቸውም ያምኑበት አላማ አላቸው። ያንን ይዞ የሚጓዙና ያንን ይዞ የሚከራከሩበት ጉዳይ የሚሆን ይመስለኛል።
አመሰግናለሁ ዶክተር ብሩክ። መቼም ሁለታችሁም በምሁርነታችሁም እንደዚሁም ለጉዳዩ ካላችሁም ቅርበት በተነሳ ብዙ ነገር በግላችሁ ተመራምራችሁ አጥንታችሁ የጨበጣችሁት የደረሳችሁበት ድምዳሜ ቢኖርም በተለይ ደግሞ ሁለታችሁም ወደ ኢትዮጵያም ስለምትመላለሱ ዶክተር ተስፋ ማርያም ወደ ኤርትራም ስለሚመላለሱ ምናልባት የዶክተር ብሩክን አላውቅም ወደ ኤርትራ የሄዱበት ጊዜ እንዳለ በዛም አካባቢ ካሉ ባለስልጣናት ጋር ከምሁራኑም ጋር ከኤክስፐርቶችም ጋር እንደዚሁ ሳትነጋገሩ ሳትወያዩ የምትቀሩ አይመስለኝም። እና ዶክተር ተስፋ ማርያም ለመሆኑ የኢትዮጵያ መንግስት ያሁኑ አቋም ምን ትርጉም ይሰጦታል? እርሶ ተግባራዊ የሚደረግ ይመስሎታል ወይ? በኤርትራ በኩልስ ያለው ቀልብ ምን ይመስላል? ምንድን ነው የሚሸተውት እርሶ?
እኔ እንደሚመስለኝ ጉዳዩ ጊዜው ደርሷል። ጊዜውም በኤርትራ በኩል እንግዲህ ከኢትዮጵያ ጋር ያለን ግንኙነት የረጅም ጊዜ የፍቅር የወዳጅነት የአብሮ መኖር ቢኖረውም ፍቺ አጋጥሟል። እንደ መፋታት አንድ ትዳር ውስጥ ሆነ መፋታት አጋጠመ። ከዛው ለምን ሆነ የሚለው ለታሪክ ሁኔታውን ተውና፣ ግን በጣም ሰላማዊ ያልነበረ ፍቺ ነው። ይኸውም እንደገና የመጀመሪያው ነገር ተጨርሰዋል ተብሎ ወደ ሰላም ደርሰናል ተብሎ እንደነበረ እንደገና ከአንድ አምስት ዓመት በኋላ በአውሮፓ አቆጣጠር በ1998 እንደገና
ቅድም የተናገሯት ቀን ማለት ነች ግንቦት 12990 ዓመተ ምህረት በኢትዮጵያ አቆጣጠር
ያንን ነገር መጀመር እንግዲህ ኤርትራ ከኢትዮጵያ ጋር ያላት ግንኙነት ውስብስብ ያደርገዋል። የፍቅሩን ያህል ያለን የፍራቻውም አለን። እንዴት ነው ይሄን ነገር እነዚህ ሰዎች ልክ አንድ ጓደኛዬ ምሁር አሜሪካ የሚኖረው ምንድነው የሚለው ልክ የኢትዮጵያና የኤርትራ ግንኙነት አንድ ቦይፍሬንድ የነበረው እና በኋላ ግን ተገላግለናል ካሁን በኋላ ለየብቻችን ነው ስትለው ግን መቀበል አቅቶት ከጠዋቱ በ9 ሰዓት ይደውልሃል እንደገና አይነት ነገር ነው። እና በአንዱ በኩል ስታየው ፍቅር ነው፣ በሌላ በኩል ደግሞ በደንብ ካልተያዘ በጥራት ካልተያዘ ለባሰ ጥላቻ ሊያደርግ ይችላል። እና በኤርትራ መንግስትም በኤርትራ ህዝብ መካከል በዚህ ጉዳይ አንድነት ያለ ይመስላል። ምክንያቱም ይህ ጉዳይ በትክክል መጨረስ አለበት። እያንዳንዱ የራሱን ይወቅ። ምክንያቱም በነጻነቱ ጊዜ ወይም በሪፈረንደሙ ጊዜ ይህ ነገር ተደርጎ ቢሆን ኖሮ ይኸው ህይወት አይጠፋም ነበር። ይህ ነገር አሁን ደግሞ ዝም ብለን ከተው ነው አደባብሰን በዚህም በዚህም ብለን ከተው ነው ለሌላ ለሚቀጥለው ትውልድ ችግር እንፈጥራለን። እና ይችን ነገር መቀበላቸውን ምክንያቱም ውጊያው የተጀመረው ልክ በዩኤስ ሩዋንዳ ነገር ስናየው ለምሳሌ ያኔ የተከታተላችሁት ቢሆን ያኔ እኮ የጦርነት ሊቆም ይችል ነበር። የተባለው ምንድን ነው? ባድመ የኛ ነች የኛ አይደለችም አልነበረም። አሁን ታሪክ የሰው ከረሳው መለስ የሰጠው ኢንተርቪው አለ በቻነል ፎር እዚህ የተሰጠው ለምንድን ነው እነዚህ ነገር ግን በኮሎኒያል ትሪቲ ያሏችሁ ለምንድን ነው ውጊያ የምትሄዱ ተብሎ መለስ ሲጠየቅ እኛ እኮ የኤርትራ ነጻነትን ተቀብለናል የኮሎኒያል ትሪት የሚለው ነገርም አነካም፣ ዋናው ነገር ግን ያንተ ይገባኛል የምትለውን መሬት በኃይል ነው የምትነጥቀው ወይስ ይገባኛል የምትለውን ነገር በህግ? አሁን ኤርትራ ይህን ነገር በኃይል ለመውሰድ ስለሞከረች ለዛው እኛ ደግሞ ስታቲስኮ አንተ ብለን ኢንሲስት እናደርጋለን። ይህ ማለት ደግሞ ያቺ ከግንቦት 6 በአውሮፓ አንጻር ያቺ ነገር ከመጀመሯ በፊት የነበረው ሁኔታ ይመለስ ማለት የኤርትራ ሰራዊት ከባድመ ይውጣ፣ የኢትዮጵያ አስተዳደር እንደገና ይመለስ። ከዛ ከተመለሱ በኋላ በህግ ሄደን ማንን ማን ይገባዋል የሚለው በኮሎኒያል ትሪት መሰረት እንወስናለን። አሁን ይችን ያነሳዋት ለምንድን ነው? ምክንያቱም ይህን ውጊያ ያኔ ለምሳሌ ያኔ በዩስሩዋንዳ ማከል ቢስማሙና ያችን ቦታ ለመሃል ሰው ትተው ወደ ፍርድ ብንሄድ ምንም ነገር ሳይፈርስ ያሁኑ ውሳኔ እናገኘው ነበር ያለ ምንም ደም።
አመሰግናለሁ ሁለቱንም። ቀሪውን ከዌብሳይትና ከፌስቡክ ገጻችን ተከታተሉ። ደናደሩ